የደቀ መዝሙር ትምህርት አይኖርም እኔ ስለማልኖር። ነገር ግን ያ ጊዜ ጸሎት ጊዜ ይሆናል እና መደበኛው የአምልኮ ፕሮግራም በፊት ከዚህ በፊት የሚጸለይ የነበረውን ፕሮግራም እንዳለ እናደርጋለን። ጌታ ይመስገን። ዛሬ እንግዲህ የምንማረውን ትምህርት በርከት ያሉም ሰዎች ቀርተዋል፣ ግን ቢቀሩም ማስተማሩን ነው የምመርጠው እና የሚቀጥለው ጊዜ ሲመጡ ለእነሱም ደግሞ እንደ መከለስም ለማድረግ እሞክራለሁ። እግዚአብሔር የተመሰገነ ይሁን። እና የምንማረው ትምህርት ደቀ መዝሙር ክርስትናን የሚኖርበትን ሕይወት ልታዩ እንድትችሉ እንዲረዳ ነው እና መዳንን አስመልክቶ ስንመለከት በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ እኛን ከፍርድ ለማዳን ከሞት ለማዳን ከእግዚአብሔር ጋር ተጣልተን የነበርነውን ለማስታረቅ ከፍርድ ለማዳን ከኩነኔ እኛን ለማስታረቅ እነዚህን ነገሮች የሰራቸው ስራዎች በሰራነው ኃጢአት ወይም ኃጢአተኞች ሆነን በተገኘንበት ጉዳይ ኃጢአተኛነታችን የሚያመጣውን ውጤት ፍርድን፣ ኩነኔን፣ ከእግዚአብሔር መለየትን ይህንን አስመልክቶ ጌታ ኢየሱስ ክርስቶስ ከዚህ ሊያድነን ነው። ለእኔና ለእናንተ ምን ያደረገልን? የሞተልን። አዳኝነቱ በዳ ከፋይነት ብቻ አይታይም። ኢየሱስ እዳይን ከፈለ፣ ለእኔ ሞተ፣ በእኔ ፋንታ ሞተ ብለን የምንለው እዳ ከፋይ ብቻ አይደለም። እዳ ከፋይ አላደለም። በደላችንን ኃጢአታችንን የሚያስወግድ ጌታ ብቻ አይደለም። እዳ ከፋይ ብቻ ስናደርገው ክርስትናን በቃ የጌታን የማዳኑን ስራ በአንድ እግሩ የቆመ ነገር ነው የምናደርገው። ግን ጌታ ኢየሱስ ክርስቶስ የሰራነው ኃጢአት ከሚያመጣብን ፍርድና ኩነኔ ያድነናል። እግዚአብሔር ይመስገን። እና ይሄንን መጽሐፍ ቅዱስ በእምነት ምን ማድረግ ይለዋል? በእምነት ምን መጽደቅ ይለዋል። በእምነት መጽደቅ። ስለዚህ ሰው ጌታ ኢየሱስን ሲያምን በእምነት እንዴት ነው የሚጸድቀው? የእግዚአብሔር ጽድቅ ይቆጠርለታል። እና በእምነት የጸደቀ ሰው ሁለት ነገር በሕይወቱ ይሆናል። አንደኛ ኃጢአቱ አይቆጠርም። እግዚአብሔር የተመሰገነ ይሁን። አያችሁት? እና ኃጢአቱ አይቆጠርም። ሌላ የሌለው ያ ሰው ኃጢአተኛው የሌለው ጽድቅ የእግዚአብሔር ጽድቅ ምን ይሆንለታል? የእግዚአብሔር ጽድቅ ይቆጠርለታል። ግልጽ ነው። ኃጢአታችን አይቆጠርም። ምናችን ይቆጠርልናል? ይሄ በጣም ትልቅ ነገር ነው። ቶሎ ልባችን ውስጥ ሰምጦ አይገባም እና ሰይጣን ልብ እንድንለው ይህንን አይፈልግም። በተቆጠረልኝ በእግዚአብሔር ጽድቅ ነው እኔ ጻድቅ መሆነው ብሎ ማመን ትልቅ የወንጌል እምነት ነው። እግዚአብሔር ይመስገን። በተቆጠረልኝ በእግዚአብሔር ጽድቅ፣ ይሄ ደግሞ ጽድቅ የሚቆጠርልኝ ምንም ነገር አድርጌ ሳይሆን በኢየሱስ ክርስቶስ በማመን ነው ብያችኋለሁ። ትዝ ይላችኋል አይደለም? ሮሜ ምዕራፍ 3 ላይ በእግዚአብሔር ልጅ በክርስቶስ በማመን የተቆጠረ ጽድቅ ነው። የተቆጠረ ጽድቅ ነው። የማን ጽድቅ ነው የተቆጠረልኝ? የእኔ እንደሆነ ሆኖ የእግዚአብሔር ጽድቅ ተቆጠረልን። ተቆጠረልን ማለት አስኢፍ ለእኛ የእኛ እንደሆነ፣ የእግዚአብሔር ጽድቅ የማን እንደሆነ የእኛ እንደሆነ አድርጎ እግዚአብሔር ይቆጥርልናል። እንዴት የሚገርም መሰላችሁ! እግዚአብሔር ይመስገን። መቼም ይህንን ክርስቲያኖች በጣም ቢረዱ በቃ ምን ያህል እግዚአብሔርን አባቴ ብለው ደፍረው የሚኖሩበትን ጸጋ እንደሚያገኙ ሚስጥሩ ያለው እዚህ ላይ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር አምላካችን እኔና እናንተን ከሰራነው ኃጢአት፣ ከአዳም ከወረስነው ኃጢአት በሕይወታችን ኃጢአተኛነታችን ሊያመጣ ይችላል ብለን ከምንለው ከፍርድም ከኩነኔም እኛን ሲያድነን ጌታ ኢየሱስ ክርስቶስ ኃጢአታችን እንዳይቆጠርብን የእግዚአብሔር ጽድቅ ምን እንዲያደርግልን እንዲቆጠርልን ነው። ይሄንን ጽድቅ መቼም ይሄንን ነገር እኔ አሁን በማስተማር መልክ ብቻ እንዳልኩ ታርጋችሁ ካያችሁ ጥሩ ስላልሆነ በሮሜ ምዕራፍ መጽሐፍ ቅዱስን አውጥታችሁ በሮሜ ምዕራፍ 4 ላይ ይሄንን በደንበኛ እንድታጠኑት እንድታመነጅጉት እንድትሰልቁት እንድታዋህዱት ይገባል ብያምናለሁና ምን እንደሚል ተመልከቱ። እግዚአብሔር ይመስገን። ምዕራፍ 4 ላይ ቁጥር 7 እና 8 አመጻቸው ምን ያረጋላቸው የተሰረየላቸው የተሰረየላቸው ምን ማለት ነው? የተከደነላቸው ማለት ናቸው። ሃሌሉያ። አመጸኞች ሆናችሁ እስቲ እጃችሁን አውጡ። ማለቴ እንዶ ከልባችሁ አመጸኞች እስቲ እንደሆናችሁ መጣም። አመጸኛነታችን ምን ሆን ብሏል ይላል? ተከድኗል ይላል። እግዚአብሔር እንዲያየው አይፈልግም። ሃሌሉያ። በተከደነ ህይወት ነው ምን ኖሮኛ። አመጻቸው ምን ያረጋላቸው የተከደነላቸው ኃጢያታቸው አመጻቸው ተሰረየላቸው ኃጢያታቸው ምን ያረጋላቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢያቱን ሃሌሉያ። ተመልከቱ እንግዲህ ኃጢያቱን በሉስ ምን ማለት ነው? ኃጢያቱን ስትሉ ኃጢያቱን ስንል ምን ማለት ነው? ሰውየው ኃጢያት አለው። ኃጢያቱን ገንዘቡን ልብሱን ቤቱን አይደለም ልጆቹን ሚስቱን እንደምንል ኃጢያቱን ስንል ሰውየው ምን አለው? ኃጢያት አለው። ኃጢያቱን እግዚአብሔር ምን ያረጋግበትም አይቆጥርበትም። ኃጢያት አለው ሰውየው፣ እግዚአብሔር ግን ምን አረጋው አይቆጥረውም። ድገሙት እስቲ። አይገርምም? ለምን? ኃጢያታችንን ምን ያረገ አመጻችንን ምን ያረገ የከደነ ኢየሱስ አለ። ድንቅ ነው ይሄ በጣም። እግዚአብሔር ይመስገን። ኃጢያታችንን አመጻችንን ማስተስረይ ማለት የስርየት ማስተስረይ ማለት ለእስራኤል ሕዝብ ሊቀ ካህኑ ኃጢያታቸውን ሲያስተሰርይ ሊቀ ካህኑ በእግዚአብሔር ቤተ መቅደስ ውስጥ ታቦቱ አለ እና እዚህ በታቦቱ ላይ ኪሩቤል ክንፋቸውን ዘርግተው እዚህ ላይ አሉ ወገኖቼ፣ ክንፋቸውን ዘርግተው እና ይሄ የስርየት መክደኛ ይባላል። መክደኛ ታቦቱ ይሄ ሳጥን ነው። በውስጡ ህግ አለ። ህጉ ኩነኔ ያመጣል፣ እስራኤሎች የበደሉት ህግ። ይሄንን ህግ ኩነኔ የሚያመጣውን የከደነው መክደኛው የስርየት መክደኛ ይባላል። እግዚአብሔር እስራኤልን ወክሎ እግዚአብሔርን ለመገናኘት ቅድስተ ቅዱሳን የሚገባውን ካህን የሚያገኘው እዚህ የስርየት መክደኛ ላይ ነው። የስርየት መክደኛ ላይ ነው ክብሩ የሚገለጠው። በኪሩቤል መካከል ሆኜ በስርየት መክደኛው ላይ አነጋግራለሁ ነው ያለው። ጌታ እኛን የሚያገኘን ጸሎታችን ልፍለፋችን ጋር አይደለም፣ መክደኛው የስርየት መክደኛው ኢየሱስ ላይ ነው። ኢየሱስ እኛ ጋር ከሌለ ይሄ በሃይማኖት ጃርጎን ወገኖች ጉራችንን እየነዛን አጸላለያችን አለማመናችን ቄንጣችን ንግግራችን ጾማችን ጸሎታችን እግዚአብሔርን ያመጣል ብትሉ ከሆነ እግዚአብሔር አጋንንት አይደለም፣ በሰው ንግግር አይመጣም፣ በድግምት። እግዚአብሔር የስርየት መክደኛው ላይ ነው። ሊቀ ካህኑ የፈለገ ጻድቅ ነኝ ብሎ ቢል የፈለገ ንጹህ ልብስ ቢለብስ የፈለገ ቅኔ ቢቀኝ የፈለገ ልመና ቢለምን ይሄ ስርየት መክደኛ ከሌለ ይሞታል። እግዚአብሔር መገናኘት አይችልም። እግዚአብሔር የሚገኘው በስርየት መከደኛው ላይ ነው። የስርየት መከደኛችን ማን ነው? ኢየሱስ ነው። ስለዚህ ስንጸልይ መጠንቀቅ አለብን። ስንዘምር መጠንቀቅ አለብን። ለእግዚአብሔር ምናደርጋቸው ነገሮች ስናቀርብ ማንኛውንም ነገር ኢየሱስ ክርስቶስን የማስፈልግ በሚያደርግ መንገድ ምንም ነገር መሆን የለበትም። የዱሮ ዘማሪዎች ይሄ ገባቸው መስለኛል። ጦሬ የምዋጋበት አይደለም፣ ጋሻ የምመከትበት አይደለም፣ ኢየሱስ ነው የኔ ጉልበት። ኢየሱስን ነው እግዚአብሔር የሚያየው። ስለዚህ የስርየት መክደኛው ላይ ነው እግዚአብሔር የሚገኘው። የስርየት መክደኛ በሌለበት ጊዜ ሰዎች ውስጥ ያለው ለማየት ሞክረው የቤትሳሚስ ሰዎች ሞተዋል በመጽሐፍ ቅዱስ። ያለ ስርየት መክደኛው እግዚአብሔር ታቦቱ ውስጥ እገናኛለሁ አላለውም። ህጉ ላይ ሆኜ እገኛለሁ አላለውም። ህጉን ሲሰጥ እግዚአብሔር ህጉን ሲሰጥ እስራኤሎች ፈሩ። እግዚአብሔር ሙሴ አንተ አናግረውና እኛን ያናግረን ይሄንን መስማት አንችልም ብለው ተጨነቁ። ህጉን ሲናገር እግዚአብሔር ከዛ በኋላ እግዚአብሔር ጋር ሙሴ ሄዶ ነው ህጉን የሰጣቸው። ህግ እና እግዚአብሔር ሰውን ቢገናኙ ከባድ ነው። ለምን? የእግዚአብሔር ህግን ካልፈጸም ነው ኩነን ያመጣል። እኛ በደለኞች ኃጢአተኞች ነን። ብዙ የሚቆጠር ኃጢአት አለን። ስለዚህ እኛን የከደነን መክደኛችን ማን ነው? ኢየሱስ ነው። ይህንን ህግ በስርየት መክደኛ በወርቅ በተለበጠ ስርየት መክደኛ ላይ እዚህ ሮሜ ምዕራፍ 3 ላይ ምን እንደሚል ተመልከቱ። ቁጥር 5 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ምን ማስተስሪያ መክደኛ አድርጎ አቆመው። የአዲስ ኪዳኑ ማስተስሪያ ማን ነው? ኢየሱስ። የአዲስ ኪዳኑ ማስተስሪያ ኢየሱስ። የአዲስ ኪዳኑ ማስተስሪያ ኢየሱስ። መክደኛችን ኢየሱስ። የእግዚአብሔር ስም የተባረከ ይሁን። እና እዚህ ጋ ነው። ስለዚህ ስትጸልይ፣ ሁልጊዜ በክርስትናው ስንኖር፣ ማንኛውንም ስንጸልይ ለኢየሱስ ቦታውን የሚገባውን ጠብቀን እንዳለን ማወቅ ይረዳናል። ስንጸልይ ከኢየሱስ የተነሳ ጸሎታችን እንደሚሰማ እናምናለን። እግዚአብሔር ኢየሱስን አይቶ ምን ያደርጋል? ይመጣል። የማንንም ጸሎት ሰምቶ የማንንም እንትን ሰምቶ አባብለነው የፈለገ ነገር በቁልምጫ ብንጠራው በቅጽል ብዛት ጋጋታ ብናበዛ ምን ብንል እግዚአብሔር ኦ ይሄ ጸሎት እኔን ማረከኝ ብሎ አይመጣም። ኢየሱስን አይቶ ነው የሚመጣው። ይሄ የክርስትና መሰረታዊ ነገር ነው። እግዚአብሔር ይመስገን። የእግዚአብሔርን ቃል ስንሰብክ፣ ስንዘምር፣ ስንጸልይ፣ ማንኛውንም ነገር ስናደርግ የስርየት መክደኛችንን መርሳት የለብንም። ስለዚህ እግዚአብሔር ኃጢአታችንን አይቆጥርም የተባለው ለምንድን ነው? እሱ አመጻቸው ምን ያደረገላቸው? የተሰረየላቸው፣ የተከደነላቸው። አያችሁት? ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኃጢአት አለው ሰውየው። ኃጢአት አለን ሁላችን። የማይቆጥርበት ሰው ብፁዕ ነው። ለምንድን ነው የማይቆጥረው? የማንን ነው የማይቆጥረው? እግዚአብሔር ኃጢአታችንን የማይቆጥረው ኢየሱስን በማመን የተቆጠረ ጽድቅ ካለን ነው። ጽድቄ የምመካበት ጋሻዬ የምመክትበት ኢየሱስ ነው የኔ ጉልበት። እግዚአብሔር ይመስገን። ይሄ በጣም ልንገራችሁ ቤዚክ መሰረታዊ የሆነ የክርስትና ነገር መሆኑን መጠበቅ አለብን። የእግዚአብሔር ጽድቅ ይቆጠርልናል ሲባል የተከደንበት የስርየት መክደኛው ላይ በብሉይ ኪዳን የእንስሳ ደም ተረጭቶ ነው። እዚህ ላይ ሊቀ ካህኑ ለራሱና ለሕዝቡ ኃጢአት ያፈሰሰውን ደም ያፈሰሰውን የኃጢአት ማስተሰሪያ ደም የፈሰሰውን የኃጢአት ማስተሰሪያ ደም እዚህ ላይ ረጭቶ ነው። እግዚአብሔር የልጁን ደም እኛ ላይ ተሆኖ እኛንም ይገናኛል። ክብር ለእግዚአብሔር ይሁን። እና ብዙ የእግዚአብሔር ሰዎች የከበረ ህይወት ያዩ የከበረ ህይወት በአካላዊ ህይወታቸው ላይ የእግዚአብሔር ክብር የታየባቸው በዚህ ምስጢር ተመስጠው የተወሰዱ ብቻ ናቸው። እንዳትታለሉ ሃይማኖት ያሳብዳል። እንኳን ማሳሳተታችሁ ኢየሱስን በቦታው እንዳትጠብቁ የሚያደርግ ክፉ ልማድ ካላችሁ get rid of it አስወጡት። ኢየሱስ ብቻ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ኃጢያቴን የማይቆጥረው ጥቅስ ስላነበነብኩ አይደለም፣ አይቆጥርም የሚል ትምህርት ስለተማርኩ አይደለም። የማምነውን ጌታ አይቶንም አይቆጥረው። ጥቅስ በማነብነብ አይደለም፣ የማምነውን ጌታ አይቶንም አይቆጥረው። እግዚአብሔር የኔና የናንተን ኃጢያት በማስተሰሪያው የከደነበት መክደኛው ነው እምነታችን። ጥቅስ በማነብነብ አይደለም፣ መክደኛው ነው። ይሄንን ስንጠብቅ የክርስቶስን የመውደድ ባለፈው እንደነገርኳችሁ የማክበር እና ኃይማኖታችን ኢየሱስ ላይ ውድቅ ያለ እሱ ላይ ያረፈ የተጣለ እምነት ይኖረናል። ውድቅ ያለ ሌላ ቦታ እንሄድ የከደነንን ኢየሱስ እንወዳለን። ብዙ ክርስቲያኖች የሚሳሳቱት እንደነዚህ ያሉ ትምህርቶችን በጥቅስ መልክ ትምህርት አርገው ያነበንቧቸዋል። የቤተ ክርስቲያን ዶክትሪን አርገው ከከደናቸው ጌታ ጋር ግን ፍቅር ሳይኖራቸው ሊኖሩ ይችላሉ። ፍቅር ሳይኖራቸው ከከደናቸው ጌታ ጋር የከደናቸውን ጌታ ሳያምኑት ልባቸው ስለ ውድቅ ሳይል ሳርፉበት ሊኖሩ ይችላሉ። እኔ እውነቴ ነው የምነግራችሁ፣ ይሄ በጣም ብዙ ጊዜ የሚታየ ነገር ነው። ስለዚህ የከደነንን ጌታ ማየት አለብን። እግዚአብሔር ይመስገን። ብዙ ጊዜ ቴዎሎጂ ስኩል ውስጥ ገና ሰዎች በትህትና ክርስትና ሳይማሩ እንዳለ ሲገቡ በቃ መጽሐፍ ቅዱስን አብጠልጥለው ያወቁት ይመስላቸውና መጽሐፍ ቅዱስ የበጻፍ ቅዱስ ባለሙያ ይሆናሉ። ወገኖቼ እንኳን በመጽሐፍ ቅዱስ ውስጥ ያለው ነው ነተታችሁ፣ የአሜሪካን ሀገር የሱፕሪም ኮርት ዳኞች የመጨረሻው የሱፕሪም ኮርት ዳኞች ስተት ቢሰሩ ዳኛ ፊት ቀርበው ነው እንጂ ምህረት ወይንም ደግሞ ይቅርታ ወይንም ደግሞ እስራት የሚቀበሉት ራሴን በራሴ ማዳን ይችላልው እኔ ህጉን አውቃለሁ ብሎ ራሱን ዳኛ ለራሱ የሚያርግ ማንም የለም። ህግን በሰራ ላይ የሚያውል ዳኛ ዙ አይደለም፣ የዳኛ ችሎት ላይ የተቀመጠ ባለ ስልጣን ያስፈልጋል። ፕሬዝዳንት ቢሆን የሱፕሪም ኮርት ዳኛ ቢሆን እንደ ማንኛውም ተራ ሰው ሊዳኝ ዳኛ ፊት ይሄ እግዚአብሔርን ቃል ስላወቅኩ ጥቅስ ስለመዘዝኩ አልድንም። የቃሉ ባለቤት አጽዳቂው ካላጸደቀኝ ጥቅስ ጠቅሶ የሚጸድቅ ሰው የለም። ቃሉ የሚናገረውን አምነን እንደ ቃሉ የተናገረውን የሚያደርገውን እግዚአብሔርን ልናስብ ይገባል። እግዚአብሔር ይሄንን እንድታስተውሉ ይርዳችሁ። በእውነት ነው መነግራችሁ፣ ይሄ በጣም እጅግ ዴሊኬት የሆነ ነገር ነው። በዚህ ጉዳይ ብዙ ክርስቲያኖች ይስተዋል። ስለዚህ ኃጢያቴን የከደነ ስንል ጥቅስ አይደለም ጠቅሰው፣ ይሄ ጥቅሱ የሚናገረው ወገኖቼ፣ እኛውን ለምሳሌ ደብዳቤ አንድ ሁለት ሰዎች ተዋደው ደብዳቤ ቢጻጻፉ በጣም በዛ ደብዳቤ ልብ ለልብ የሚነጋገሩበት ነገር ቢኖር እነሱ እንደሆኑት እኛ ከነሱ ጋር ካልሆነን ያ ደብዳቤ ለኛ ምናችን ነው? አይደለም? ጮኛሞች ቢሆኑ ወድሻለሁ ወዳለሁ ቢባባሉ እንዲህ አለችኝ ብሎ ከመሬት አንስቶ ያንን እያነበበ የለም። ማነች ብንለው I don't know she said this I don't know whoever she is ያነበበው ሁሉ ፍቅር የለውም። ጻፊው ጋር የተገናኘ ነው ፍቅሩ የሚነካው። ጻፊው ጋራ የተገናኘ ነው ፍቅሩም ይነካው። ጻፊው ጋራ ምንም ግንኙነት የሌለው ምንም የለም። መጽሐፍ ቅዱስ ውስጥ ያሉት ቃላቶች የሚሰሩት እንደዚህ እንደሆነ ማየት አለብን። ኃጢአቴን የከደነው ማን ነው? የስርየት መክደኛ የሚባል ነገረ መለኮት ወይም መጽሐፍ ቅዱስ ላይ የተነበበ ነገር አይደለም፣ ኢየሱስ ነው። ኢየሱስ የከደነኝ ሰው ሆኜ መውጣት መግባት፣ ኢየሱስ የከደነኝ ሰው ሆኜ መመላለስ እንዴት ብርቅ ነው! ክብር ለእግዚአብሔር ይሁን። በተለይም የሱ ደም ለስርየት መክደኛው በስርየት መክደኛው ላይ የሚገለጠውን የእግዚአብሔርን ክብር ለመገናኘት የብሉይን ሊቀ ካህን ብቁ የሚያደርገው እግዚአብሔር የሚባላ ሰዓት የሚባለው ቅዱሱ አምላክ ያንን ኃጢአተኛ ካህን ኃጢአተኛ ሕዝብ ወክሎ ሲመጣ እንዲገናኘው በበጎ የሚያደርገው መስዋዕት የሆነው የእንስሳው ደም ነው። ደም ሲያይዝ እዚህ ቢገባ ይሞታል። ገብቶ የሚያወጣውም የለም። አንዳንድ እግራቸው ላይ ገመድ አድርገው ነው የሚገቡት። ምክንያቱም አልወጣ ካለ ጎትተው ሊያወጡት ይፈራሉ። በጣም ይፈራሉ እስራኤላውያን። ስለዚህ ውድ ወገኖቼ፣ ለእኔና ለእናንተ ያ የእግዚአብሔር ልጅ ደም ዝማሪያችን፣ ጌጣችን፣ ክብራችን፣ ኃጢአታችን የተከደነበት የኢየሱስ ደም በተለይ የጌታን ራት ስንወስድ ሁሌ ይሄ ልናስብ ይገባናል። የተከደንኩበትን ደም የፈሰሰልኝን ደም ነው ማየው። ኃጢአቴ እንዳይቆጠር ኃጢአቴ እንዳይታይ በላይ ላይ ያለውን ደም ነው ማየው እያልን ነው መኖር ያለብን። This is what we celebrate. This is what we sing. This is what we think. እና እንዲህ ነው ልባችን መሆን ያለበት። ጄኑዊን ክርስትና የሚያረገን ክርስቲያኖች የሚያረገን ኢየሱስ ነው። ለእሱ ምንሰጠው ቦታ ነው። በሃይማኖት የሚቀባጠረው ልፍለፋና ጂምናስቲክ አይደለም። ሃይማኖት ያሳብዳል። እንኳን ማሳሳተታችሁ ወፈፍ ያረጋል፣ ፋናቲክ ያረጋል። the most important thing በሃይማኖት አክቲቪቲው አይደለም። the most important thing ኢየሱስ ነው። የሱ ጣዕም ነው እኔና እናንተ ጋር መኖር። ቤተ ክርስቲያን ተሰብስበን የምናረገው ነገር አይደለም። ኢየሱስ። ክብር ለእግዚአብሔር ይሁን። ይሄ ነገር በውስጣችሁ መሰረት ሆኖ ከተጣለ ደጋግሜ በለተለያየ መንገድ እንዳልኳችሁ አለቀ። ክብር ለእግዚአብሔር ይሁን። እኔ ዱሮ ሳገለግላቸው የነበሩ ሰዎች ይህንን ነገር ነው ጨቅጭቄ ሁሌ ሀመር ማድረገው። ዋንስ ይህን ከያዙ በኋላ በቃ አለቀ። የኢየሱስን ሽታውን መዓዛውን ክብሩን አይተው የትም ማንም አይወስዳቸው አያሳስታቸው። እግዚአብሔር ይመስገን። ይህንን ነው ማወቅ ያለባቸው የጌታ ልጆች። እግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ኃጢአታችን እንዳይቆጠርብን ማድረግ ብቻ ሳይሆን እሱ ኃጢአታችንን ተሸክሞ የእኛን የእርሱን ለእኛ ሊያደርግ የእኛን ለራሱ ስላደረገ የእኛ ኃጢአት ኃጢአቱ ሆኖ ስለሞተልን ኢየሱስ ኃጢአታችን አይቆጠርም። ደግሞም የኛ ያልነበረ የሱ ነው የኛ ሊሆንልን ስላለ የሌለን ኃጢአት ይቆጠርልናል። የማይቆጠረው ንብረታችን ኃጢአታችን ነው። የሚቆጠርልን የኛ ያልሆነ የእግዚአብሔር ምንድነው? ጽድቅ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ጽድቅ በተቆጠረ ጽድቅ ጻድቃን እንሆናለን። ዴት ደስ የሚል ነገር ነው። እውነቴን ነው መነግራችሁ፣ ይሄ የክርስትና ህይወት ነፍስ ውስጥ ያለበት ነገር ነው። ስለዚህ በዚህ ቦታ ላይ ተመልከቱ፣ ጌታ ኃጢአታችንን አይቆጥርም የሚለውን ክርስቲያኖች ማወቅ አለባቸው። ምክንያቱም በዚህ ቦታ ላይ አመጻቸው የተሰረላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ብዙ ጊዜ ብፁዕ ቅዱስ ምናምን ሲባሉ ሰዎች የተለየ ነገር ነው የምናስበው። ብፁዕ ማለት ደስተኛ ማለት ነው። ማን ነው ደስተኛ? በቤተ ክርስቲያን ማንም ሰው በሰራው ስራ ደስተኛ አይሆን። በጌታ ጽድቅ ግን የሚፍለቀለቅ ደስታ አለ። ደስታችን እግዚአብሔር ነው። አያችሁ፣ ብፁዕ ነው፣ ደስተኛ ነው። እግዚአብሔር የተመሰገነ ይሁን። እና ሌላ እግዚአብሔር ምን ይቆጥርልናል? አያችሁት፣ እግዚአብሔር ምን እንደሚቆጥርልን ተመልከቱ። እግዚአብሔር ጽድቅን የሚቆጥርበትን ምክንያት መቼም ይሄንን ደጋግማችሁ ማንበብ አለባችሁ። ምዕራፍ 4 ላይ ተመልከቱት። አያችሁት፣ ለሚሰራ ቁጥር 4 ላይ ደሞዝ እንደዳ ነው ይላል። ምን ማለት ነው? ትንሽ አባባሉ ግራ የሚገባ ይመስላል። ስራ ሰርታችሁ መስሪያ ቤቱ ደሞዝ በሳምንት በሁለት ሳምንት ቢሰጣችሁ ለመስሪያ ቤቱ ደሞዝ የሰጣችሁ እዳው ነው መክፈል። ለምን? እዳ ውስጥ የከተታችሁት ምን አርጋችሁ ነው? ሰርታችኋል። 40 ሰዓት ሰርታችሁ ከሆነ የ40 ሰዓት ደሞዛቸው መከፈል አለበት። መስሪያ ቤቱ እዳውን ነው የሚከፍለው። አያችሁት? ስለዚህ ደሞዝ እዳ ነው እንጂ ጸጋ አይደለም። ጸጋ ቢሆን ምን እንደምታረጉት አሁን አንድ ሰው ስራውን ሰርቶ ደሞዙን ተቀብሎ ቴንኪው እንደው ይሄ መስሪያ ቤት ለኔ ምናምን አይልም። ደሞዙ ነው መብቱ ነው። ቴንኪው ሌተርም አይልክም። ትልካላችሁ እንዴ? በየደሞዛችሁ ቴንኪው ሌተር ከላካችሁ አይ ዶንት ኖ ቴንኪው ሌተር አትልኩም። የክሪስማስ ስጦታ ዝም ብሎ መስሪያ ቤቱ ይሰጣችሁ ቴንኪው ልትሉ ትችሉ ይሆናል። ስለዚህ ደሞዛችን ምንድን ነው? የሰራንበት ስለሆነ ለሚሰራ ሰው ደሞዙ አሰሪው እንደ ዕዳ ነው የሚከፍለው፣ እንደ ጸጋ ይቆጠርለት። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቆ ነው። ሃሌሉያ! ጻድቆ ነው የሚቆጠር ማን ነው ይላል? ያላችሁት ነው። አያችሁት? ማን ነው እሱ? በዚህ ቦታ ላይ ተመልከቱት። እንደ ጸጋ የሚቆጠርለት ማን ነው? የማይሰራ ምንም የሰራው ምንም አንድም የሰራው ስራ የሌለው የኃጢአት አጎሳቁሎት የገደለው የመጨረሻው ሰው። እኔ ለዚህ መቼም በጌታ ግራና ቀኝ ከተሰቀሉት ከወንበዴዎቹ ከአንዱ የበለጠ የተሻለ ምሳሌ አላገኝም። ለምን? ሁሉም ሰው ተስፋ አለው ከመሞቱ በፊት። ይሄ ግን ምን አለ? ሊሞት እያለ እኛስ የሚገባንን ምን አድርገናል? ተቀብለናል። ሞት የሚገባው ኃጢአት እንደሰራ የሚያምን ወንጀለኛ ሰውዬ ነው እዛ ያለው። ጌታ ኢየሱስን አስበኝ ብሎ በገነት አብረን ነው የምንሄደው አለ። ምንም ሳይሰራ በአንድ ጊዜ ታድሎ እኛም ነን። የጌታ ጸጋ አያችሁ፣ ጸጋ የሚለው ነገር ሳንሰራ የሚቆጠርልን ነገር የእግዚአብሔር ጸጋም ይባላል። አያችሁ፣ እስቲ እንደገና ይጣፍጣል። እስኪ በሉት እንደዚህ፣ ነገር ግን በሉ እስቲ፣ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ጉድ እኮ ነው። እግዚአብሔር ይመስገን። አያችሁት? እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ኃጢአታችን አይቆጠርም፣ የእግዚአብሔር ጽድቅ ግን ይቆጠርልናል። ለማን ነው የሚቆጠረው? ለማይሰራ። ምን አይነት እምነት? ለሚያምን ኃጢአተኛውን በሚያጸድቅ ለሚያምን። እግዚአብሔር ይመስገን። አያችሁት? ለዚያ ሰው አያችሁት፣ እግዚአብሔር ጽድቅን ይቆጥርለታል። በዚህ ነገር ላይ ጥብቅ ያለ ጥብቅ ያለ መሰረት እንዲህ ጥብቅ ያለ መሰረት በውስጣችሁ መኖራል። ይሄ ካልተስተካከለ ክርስትናችሁ ዥዋዥዌ ነው የሚሆነው። ምክንያቱም ልንገራችሁ፣ ይሄ ፋውንዴሽናል ትሩዝ የሚባሉ ነገሮች ብዙ ሰዎች ብዙ የሚያስተምሯቸው አሉ። እኔ ፋውንዴሽናል ትሩዝ ብየምለው እዚህ ጋር ነው ሁሉ ነገር ያለው። በበኩሌ በዚህ ነገር ጥሩ አቋም ያለው ክርስቲያን ጥሩ ህይወት ይኖረዋል። እግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ይህንን ነው ያደረገልን። ይሄ እንግዲህ ወገኖቼ እኔ ረጅም ትምህርት ነው፣ ሰፊ ትምህርት ነው፣ ብዙ ውስጡ ያለበት ነው። መጽሐፍ ቅዱሳችሁን በማንበብ እግዚአብሔር ሰፊ ልብ ሰጥቶ ያስተምራችሁ። አሜን። እግዚአብሔር ፈቅዶ አብረን በኖር በመኖርበት ጊዜ ሁሉ እንደ ጌታ ፈቃድ ይሄንን በተለያየ ጊዜ እናየዋለን። ሌላው የምንመለከተው አሁን እንግዲህ ኢየሱስ ከኩነኔ አድኖናል ብለናል አይደለም? ከእግዚአብሔር ጋር አስታርቆናል ብለናል። ኃጢአታችን እንዳይቆጠር መክደኛ ሆኖናል። የሌለንን ጽድቅ አስቆጥሮልናል። ሌላስ? ትዝ ይላችኋል ስንማር ኢየሱስ ለእኛም ይሆናቸው ለእኛ ሞተ፣ ለእኛ ተነሳ፣ ለእኛ በሰማይ ሊቀ ካህን ሆኖ ይኖራል፣ ለእኛ በእኛ ውስጥ ይኖራል። እሱን ነው አሁን ደግሞ በጣም የምናየው። ይሴ ኢየሱስ ክርስቶስ በእኛ ውስጥ ይኖራል፣ በእኛ ውስጥ ይኖራል። ይሄን ምስጢር ነው በጣም በስፋትና በጥልቀት እንድናየው የምፈልገው። በእኛ ውስጥ ይኖራል። ይገርማል። እኔ ይህንን ነገር ሳስብ በቃ ምን ልበላችሁ፣ መቼም የክርስትና ነገር እዚህ ጋር በቃ እንዴት እንዳለ ላስረዳችሁ አልችልም። በእኛ ውስጥ ክርስቶስ ኢየሱስ ይኖራል። ሮሜ ላይ ተመልክተናል። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን አይደላችሁም? በስጋ አይደላችሁም ይላል። አያችሁት? የእግዚአብሔር ማን? የእግዚአብሔር ምን? የእግዚአብሔር መንፈስ በእኛ ውስጥ ቢኖር ያለው እኛ ጋር እከሌ እናንተ ቤት እኮ ካለ እኮ ሀብታም ናችሁ አይባልም። ይባላል? ሊባል ይችል ይሆናል። ገንዘቡን ጠቅልሎ አብሮ ባጀቱን መተዳደሪያ ካረገልን ግን በእንግድነት መጥቶ ግን ሀብታም ናችሁ አይባልም። አይደለ እንዴ? ለመኖር ከመጣ በቃ እኛ አብረን እኖራለን ያለኝን ምን አረገዋለሁ ብሎ መጥቶ ከሆነ ጥሩ ነው። መቼም እንዲህ የሚያደርግ የለም። አይደለም? አያችሁት? የእግዚአብሔር መንፈስ ግን እኛ ጋር ሲመጣ በእናንተ ዘንድ ቢኖር ይላል። ቢኖር በል ውስጥ ቢኖር የሚለው ቃል መንፈስ ቅዱስ ሲኖር ብዙ ሰው እናንተ ጋር ከሌ ይኖራል ወይ ቢባል፣ አሁን ምን ነው በእንግድነት ነው የመጣው? አዎ በእንግድነት ነው። ለምን ያህል ጊዜ ነው? ለአጭር ጊዜ ነው። ጥሩ ነው እንግዲህ መልካም ይባላል አይደለም? ለአጭር ጊዜ መጣ ሰው አለ እና ከሌ እናንተ ጋር ይኖራል፣ ይሄ ልጅ እናንተ ጋር ነው የሚኖረው። እንዴ ልጃችን እኮ ነው። ነው እንዴ? አዎ ልጃችን ነው። እስከ መቼ ይኖራል? ራሱን እስኪችል ግራጁዌት አድርጎ ሚስት ያገባ ድረስ ይኖራል። መንፈስ ቅዱስ እኛ ጋር የሚኖረው እስከ መቼ ነው? አያችሁት? ለዘላለም ከእናንተ ጋር እንዲኖር። ለምንድን ነው ለዘላለም የሚኖረው? ምን መኖሪያ አጥቶ ነው? ምን ሊያደርግ ነው የሚኖረው? ከሌ እናንተ ጋር ምን ሊያደርግ ነው የሚኖረው? አይ እንትን ቤት እስኪያገኝ ነው። አይ ለሕክምና መጥቶ ታክሞ እስኪሄድ ነው። አይ እዚህ በዚህ በኩል ሲያልፍ እንደ አንድ ሁለት ቀን ልረፍ እናንተ ለያችሁ ብሎ ነው። ምክንያቶች አሉ። ለምንድን ነው ለዘላለም የሚኖረው መንፈስ ቅዱስ? አያችሁት? ሊያድነን ሊጠብቀን። ልባችሁን እየጣላችሁ አስቡት። መንፈስ ቅዱስ ልብ በሉ፣ እናንተ ግን በሉ እስቲ፣ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ወገኖቼ ይሄንን እየላስነው ነው እንጂ በደንብ እየበላ ነው አይደለም። ይሄን ቃል ልብ ብላችሁ አምላኬ ግለጥልኝ በሉት። የእግዚአብሔር መንፈስ እናንተ ጋራ ቢኖር ብሎ የሚነግረን ስለኛ ነው። ቢኖር እናንተ ምንድናችሁ ይለናል? በስጋ የሆነ ታሪክ የላችሁም፣ በመንፈስ ናችሁ ይላል። እስታተሳችሁ ተቀይሯል። ማን በመኖሩ? የእግዚአብሔር መንፈስ። እንዴት ከሌ ቢኖር አሜሪካዊ ኔጋ ቢኖር አሜሪካዊ አልሆንም። የአንድ ሰው ኔጋ መኖር የእኔን ማንነት አይቀይርም። እኔ ነኝ ኖ። የመንፈስ ቅዱስ መኖር ግን ከዚህ ጋር አይታይም ይላል። የእግዚአብሔር መንፈስ እናንተ ጋር ቢኖር እናንተ ሁኔታችሁ ሁሉ ይቀየራል፣ በመንፈስ ናችሁ ይላል። ለምን? የግለሰብ መኖር አይደለም፣ የአምላክ መኖር ነው እዚህ ላይ የምናወራው። የፈጣሪ መኖር ነው። ሁሉን ቻይ ሁሉን አዋቂ የሆነ ህይወት ኃይል ምንጭ የሆነ የጸጋ ሁሉ የበረከት ሁሉ እግዚአብሔር ለሚሰራው ስራ ሁሉ ምክንያት የሆነ የእግዚአብሔር መንፈስ መኖር ነው። ክብር ለእግዚአብሔር። መንፈስ ቅዱስ እኛ ጋር መኖሩን በማወቅ ማለት እግዚአብሔር ሊሰራ የሚፈልገውን ሁሉ ለመስራት ምክንያት የሚሆነው የእግዚአብሔር መንፈስ ነው እኛ ጋር ያለው። እግዚአብሔር ይመስገን። አያችሁት? ብዙ ሰዎች ይገርመኛል የእግዚአብሔር መንፈስ በውስጣቸው ያለ በቃ የሌላ ሰው መንፈስ አድናቂዎች ናቸው። ለነገሩም በዚሁ ኔታ ውስጥ አገልጋዮች ናቸው፣ ብዙ ሐሰተኛ አገልጋዮች ናቸው ቤተክርስቲያን ወደዚህ አቅጣጫ የጣሉት። ሐዋርያቶች ለሚያገለግሏቸው የሚያገለግሏቸውን ሰዎች እንዴት እንደሚያዩ ለማየት ከፈለጋችሁ አንደኛ ዮሐንስ ምዕራፍ 2ን አንብቡት። አያችሁት? እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ ነው የሚለው። የሚያገለግሉትን ህዝብ እንደዚህ ነው የሚያዩት። በአሁኑ ጊዜ ግን ባለው ቤተክርስቲያን ግን ምእመኑ ወደ ተቀቡ አገልጋዮች ነው የሚያየው፣ ወደ ፑልፒት ነው የሚያየው፣ ወደ ውስጥ ወዳደረው መንፈስ አይደለም። ይሄ በጣም በጣም ሰይጣናዊ የሆነ አጥፊ አሰራር እንደሆነ ነው ማምነው እኔ በበኩሌ። ለምን? የተቀባው ህዝብ በልቡ ያደረውን የእግዚአብሔርን መንፈስ የተቀባ አገልጋይ አለ የሚባል ከሆነ ቅባት ለቅባት ነው ግንኙነታቸው። እኔና እናንተ ያለን ግንኙነት ከተቀባ አገልጋይ ወዳልተቀቡ ምእመናን የሚሆን ግንኙነት አይደለም፣ ቅባት ለቅባት ነው። እናንተ ውስጥ አደረ ያላችሁት መንፈስ ለምን ያህል ጊዜ ነው ያደረው? ለዘላለም ካደረ እኔም ጋር ለዘላለም ነው። እግዚአብሔር ይመስገን። ስለዚህ ሁላችንም ቅባት ለቅባት ነው። ይሄንን ብዙ ወደፊት የምንማረው ነው። አሁን ወደ ዋናው ነገር ቢኖር የሚለው እንመልከት። መንፈስ ቅዱስ ለዘላለም ሊኖር ነው በውስጣችን የመጣው። ሲመጣ የመጀመሪያ ነገር ብዙ ጊዜ ትልቅ ስተት ለቤተ ክርስቲያን የምትወድቀው ክርስቲያኖች የሚሳሳቱት መንፈስ ቅዱስን ብዙ ጊዜ ከአገልግሎት ጋር እናያያዛለን። ከአገልግሎት እና ከዚህ የተነሳ ከአገልግሎት ስናያይዝ ስጦታዎች እናስባለን። አያችሁ? ስጦታዎች እናስባለን። መንፈስ ቅዱስ በሰው ሆኖ ምንም ያደረገውን የሚሰራቸውን ስራዎች ለማወቅ እንፈልጋለን። አሁን እኛ አገልግሎት ከሌለን ፓስተር፣ ሐዋርያ፣ ነቢይ መገለጥ ያለው ካልተባልን እኛ እንግዲህ ምንድን ነን? በእነሱ ጸጋ እያርከፈከፉልን የምንኖርነን ማለት ነው። እና በስጦታዎች በሚሰራው ስራ ነገሮችን እንመዝናለን። ይሄ አመለካከት አብሶሉትሊ ሮንግ ነው። መንፈስ ቅዱስ ዋና አመጣጡ ለአገልግሎት አይደለም። የመጀመሪያ የመጣው ገላትያ ምዕራፍ 4ን ተመልከቱ። ይሄንን ከረሳችሁ ገደል ነው የምትገቡት። ወገኖች ምዕራፍ 4 ቁጥር 4 ጀምሮ አብረን ነዋል። ነገር ግን በሉ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አሁን አንድ ሰው መልእክት አንድ ሰው ሲልክ ለምንድን ነው የተላከው ይባላል። አላማ አለ። ልጁ ላከ። ለምንድን ነው የላከው ይላል ቀጥሎ፣ እንደ ልጆች እንሆን ዘንድ። ኡ ሃሌሉያ! አገልጋዮች እንድንሆን አይደለም፣ ነብይ እንድትሆኑ አይደለም፣ በጸጋ ስጦታ እንድታገለግሉ አይደለም። እነዚህ ሁሉ ይቀራሉ፣ መንግስተ ሰማይ እንሄዳለን። ትንቢት አንናገርም፣ እዛ መገለጥ የለም። ኢየሱስ የተላከው ምን እንድንሆን ነው? ልጆች እንድንሆን ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ መለኪያችን ልጅነት ነው፣ በቤተ ክርስቲያን አገልግሎት አይደለም፣ ልጅነት ነው። ልጅነትን በአገልግሎት የተካ መንፈሳዊ መረዳት አደገኛ ነው። በጣም በጣም ብዙ ችግር ቤተ ክርስቲያን ውስጥ ኪሳራ እያመጣ ነው። ልጅነት ይቀድማል። እግዚአብሔር ይመስገን። ልጅነት ካለ ነጻነት አለ። ልጅነት ካለ ፍቅር አለ። ልጅነት ካለ ማደግ አለ። ልጅነት ካለ መልካም ነገር ይኖራል። ልጅነት ሲጠፋ ጥሩ አይደለም። እንደ ልጆች እንሆን ዘንድ ነው የተላከው ይላል። ከሕግ በታች ያሉትን ይዋጅ ዘንድ ይላል። ቁጥር 6ን አብረን በለው፣ ልጆችም ስለሆናችሁ። አያችሁት? ልጆ የተላከው ልጆች ልንሆን ነው ይላል። ልጆች ስለሆናችሁ ልጆ የመጣው ለዚህ ነውና ልጆች አድርጎናልና እግዚአብሔር ምን አረገ? አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ከንግዲህ ወዲህ በልስቲ እጃችሁ እንዲህ ያረጋ። ከንግዲህ ወዲህ ልጅ ነህ እንጂ ምን አይደለም? ባሪያ አይደለም። ልጅነት 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 ልጅነት። ስለዚህ መንፈስ ቅዱስን በልጅነት ነው የምናስበው። በጸጋ ስጦታ አይደለም፣ በታምራት አይደለም፣ በልዩ ልዩ ነገር አይደለም። መንፈስ ቅዱስን የምናስበው በልጅነት ብቻ ነው። የእግዚአብሔር ስም የተባረከ ይሁን። አያችሁት? ልጅነት ትልቅ 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 ነገር ነው ወገኖች። ልጅነት ሲዛባ መንፈሳዊ ነገር ይዛባል። የእግዚአብሔር ስም የተባረከ ይሁን። ልጅነት ትልቅ 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 መንፈሳዊ ነገር ነው። ስለዚህ መንፈስ ቅዱስ እኛ ጋር ሊኖር የመጣው ምን ሆነ እንድንኖር ነው? እንዳገለግል አይደለም። አገልግሎት ሰከንዳሪ ነው። ማንም ሰው ልጆችን የሚወልደው መኪና እንዲያጥቡልኝ ነው፣ ቤት ስራ እንዲያግዙኝ ነው ልጅም ወልዶ የሚል ካለ ቫኪዩም ክሊነር እንደሚገዛ ነው ልጆቹ የሚያው ማለት ነው፣ እቃ እንደሚገዛ። ልጅነት ኢዝ ዲፍረንት። እግዚአብሔር ይመስገን። ስለዚህ እግዚአብሔር መንፈሱን በውስጣችን የላከው ልጁን ከላከበት ምክንያት ጋር ነው የተያዘው። ልጁ የተላከው እኛ ልጆች እንድንሆን ነው። መንፈሱ የመጣው ደግሞ አባባ አባ እያለ የልጅ መንፈስ ሆኖ ሊያኖረን ነው። የልጅነት መንፈስ በቤተ ክርስቲያን ውስጥ በክርስቲያኖች መረዳት ውስጥ ቦታውን ካልያዘ መቀባት ምናምን አዋገ የተለያየ ነገር ብዙ ክርስቲያኖች እኔ ቤተ ክርስቲያን ያሳበደቻቸው ይመስለኛል። እኔ አንዳንድ የዞረባቸው ሁሉ ይመስለኛል። ምክንያቱም ኢየሱስ የተላከበት ነገር አፕሳይድ ዳውን ሆኖ ተገልብጧል። እንዴት ሊሆን ቻለ? እንዴት ሊሆን ይችላል? There is something በጣም dysfunctional የሆነ ልክ ያልሆነ ነገር እንዳለና ያለ። ኢየሱስ የመጣው እኛን ምን ለማድረግ ነው? ልጆች መንፈሱ የተሰጠን አባ 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 ያልን ልጆች ሆነን እንድንኖር። ልጅ ሆኖ ያላደገ ሰው በአገልግሎት ማደግ ይላሉ ሰው ኖ፣ በልጅነት ነው የምታድጉት። አሁን እንደተወለዱ ህፃናት ነው የቃልን ወተት ተመኙ የሚሉት የሚለው እንጂ ለማገልገል አንብቦ አይልም። ለልጅነት ያልተመገበ ሰው እግዚአብሔርን ቃል ለአገልግሎት አይጠቀምበትም። እስቲ ልጆቻችሁን ከተወለዱ በኋላ አሁን ምትማበላና ጡንቻ ምታወጣው ቃ እንድትሸከም ነው እያላችሁ እስቲ ያኑሯቸው። ጡንቻ ሲያወጡ ረግጧችሁ ነው የሚሄዱት ልጆቻችሁ። የማምረቻ መሳሪያ ነኝ ነው የሚሉት። እግዚአብሔር እንደዛ አይደለም ያረከው። ቃሉን የሚመግበን ምን አርጎ ሊያሳድገን ነው? ልጆች አርጎ ሊያሳድገን ነው። በልጅነት ጸጋ ሊያኖረን ነው። ክብር ለእግዚአብሔር ይሁን። አያችሁት? ይሄንን በጣም አርጋችሁ ማስተዋል ተጠንቅቃችሁም ደግሞ ልትይዙት የሚገባ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ መንፈስ ቅዱስ በውስጣችን ሲኖር የልጅነት መንፈስ ሆኖ ነው በውስጣችን ያለው። ይሄንን ልንገራችሁ፣ ዴይሊ ያንዳንዷን ቀን ኢቫሉዌት ያረጋችሁ፣ ያመነጀጋችሁ፣ ያወጣችሁ፣ ያወረዳችሁ፣ እያሰለሳችሁ፣ እየሰለቃችሁ የማይጠፋ ነገር ሆኖ በውስጣችሁ መቀመጥ አለበት። እግዚአብሔር ስም የተባረከ። ስለዚህ መንፈስ ቅዱስ በውስጣችን የሚኖረው ለምንድን ነው? ይሄ ጠፍቶባችሁ ሌላ ስትዘላብዱ ብሰማ እኔ እውነቴን ነው የምነግራችሁ፣ በእግዚአብሔር አለንጋ ትገረፋላችሁ። አያችሁት? በውስጣችን የእግዚአብሔር ልጅነት መንፈስን ስናስብ የማደጋችን ሚስጥሩ ያለው የተወደድንበት አያችሁት፣ እግዚአብሔር እኛን የተቀበለበት ጸጋ ነው የሚያሳድገን። አገልግሎትን እያሰቡ በቃ አለ አይደለም የሚሰራ ስራ አገልግሎት ከሚያመጣው ነገር ጋር እንትን የሚል ሰው ፉዞ ሆኗል ማለት ነው። ይሄ ፉዞነት ነው። እኔ በእግዚአብሔር ቤት ምኖሮ የመጀመሪያ ነገር ልጅ ነኝ። I'm a child of God. Hallelujah. ዲ ደስ ይላል መሰላችሁ? ምንጩን ሁሉ ጊዜ እንዳይነጥፍ ያረጋል። እያችሁት ምንጩ ሁሉ ጊዜ ይኖራል። እግዚአብሔር ምንጭ ይኖራል። ስለዚህ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ በመንፈሱ ነው በውስጣችን የሚኖረው እና በመንፈሱ ነው። በሚስጥረ ሥላሴ ትምህርት ውስጥ አንድ ነገር ማወቅ አለባችሁ። አያችሁት? አብ ወልድ እና መንፈስ ቅዱስ ቀርታ በሚስጥረ ሥላሴ ውስጥ አንድ ሚስጥር ማወቅ አለባችሁ። አብ ወልድ መንፈስ ቅዱስ አያችሁት? አምላክ ስንት አምላክ ነው የምናመልከው? አንድ አምላክ ነው። በሌላ አባባል አብ ወልድ ስንል ሚስጥሩን ተመልከቱ ወገኖች፣ የመንፈስ ቅዱስ ስንል ምን ጊዜም አብ አንድ ሶስተኛ አምላክ፣ ወልድ አንድ ሶስተኛ አምላክ፣ መንፈስ ቅዱስ አንድ ሶስተኛ የሚባል ነገር እንዳታስቡ። ስለ ሚስጥረ ሥላሴ ስታስቡ መጠንቀቅ ያለባችሁ ነገር ልንገራችሁ። ይሄ በጣም ሲሪየስ የሆነ ትምህርት ነው። አብ አንድ አምላክ ስንል ይሄ አንዱ አምላክ በማይከፈል ሁኔታ አንድ ሆኖ ያለ በሶስትነት ነው ራሱ የሚገልጸው። በሌላ አባባል ወልድ ያለው ማን የለው? ወልድ የሌለው ማን የለው? ለምን እንደሆነ ታውቃላችሁ? ሙሉ አምላክነት ወልድ ጋር አለ፣ ሙሉ አምላክነት አብ ጋር አለ። ግን ሶስት አምላክ አይደለም፣ አንድ ሶስተኛ አይደለም፣ አይከፈልም። ስለዚህ መንፈስ ቅዱስም አምላክ ነው እና ሙሉ አምላክነት መንፈስ ቅዱስ ጋር አለ። በሌላ አባባል ጌታ ኢየሱስ በዮሐንስ ወንጌል 17 ላይ ሲጸልይ ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናረጋለን ይላል። አባቱና እርሱ እኛ ጋር እንደሚመጡ ነው። መንፈስ ቅዱስ መጣ ማለት ማን መጣ ማለት ነው? አብ መጣ ማለት ነው። ማን መጣ ማለት ነው? ወልድ መጣ ማለት ነው። ማን መጣ ማለት ነው? መንፈስ ቅዱስ ራሱም አለ ማለት ነው። መንፈስ ቅዱስ አለ ማለት አምላክ አለ ማለት ነው። ክብር ለእግዚአብሔር ይሁን። አያችሁት ይሄን ምስጢር? ስለዚህ እግዚአብሔር መንፈስ ቅዱስ በውስጣችን አደረ ማለት እግዚአብሔር እኛ ውስጥ አለ ማለት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው የሕያው እግዚአብሔር ምንድናችሁ ይላል? ቤተ መቅደስ የእግዚአብሔር ቤተ መቅደስ ናችሁ ይላል። የመንፈስ ቅዱስ ቤተ መቅደስ የእግዚአብሔር ቤተ መቅደስ። ስለዚህ እግዚአብሔር አለ ማለት እኛ ውስጥ እግዚአብሔር በመንፈሳዊ ሕይወታችን ለውጥ እንዲመጣ ከፈለግን በጣም ልንጸልይም እግዚአብሔር ልንለምንም የሚገባን እግዚአብሔር እንዲረዳን የሚገባ ይሄንን ምስጢር መንፈስ ቅዱስ እኛ ውስጥ የመኖሩን ምስጢር እንድንረዳና እንዲገባን ማድረግ ነው። እግዚአብሔር ይሄን እንዲገልጥልን። ይሄ ነገር ከገባን እያስተዋልን ከመጣን የእግዚአብሔር መንፈስ በውስጣችን እንዳለ ከታወቀን ምን እንሆናለን? ወዴት ትሄዳላችሁ? እግዚአብሔር እዚሁ ይያል። በእናንተ ያለው በዓለም ካለው ምን ያረጋል? ይበልጣል። አያችሁት? እኛ ውስጥ ያለው በዓለም ካለው ሁሉ ይበልጣል። አሁን ሰው ብቻ መሆናችንን ማሰብ ሊቀር ነው። ብርቱካን ብቻ አይደለችም ማለት ነው። ናርዶስ ብቻ መሆን ይቀራል ማለት ነው። አያችሁት? ማንም ነን ማለት ነው። ውስጣችን ማን አለ ማለት ነው። እግዚአብሔር ያለብን ሰዎች ነው። ሃሌሉያ እየጨፈርን ብንል ደስ ይለኛል። ሃሌሉያ ሃሌሉያ እያልን ብንል ነው ደስ የሚለኛል። እግዚአብሔር ውስጣችን ያለብን ሰዎች ነን። የብዙዎቻችን ትልቁ ችግሩ እኛ ውስጥ ያደረውን ልብ ማለቱን ትተን በጣም ልብ የምንለው ራሳችንንና ዙሪያችንን ነው። በጣም ጆሮአችንም ለዙሪያችን የተከፈተው አይናችንም ለዙሪያችን ነው እና የኛን ነገር ነው የምናየው። ደካማ ነገራችንን፣ ጎዶሎ ነገራችንን። ብዙዎቻችን ብዙ ቁስል አለን። ቁስል የሌለው ማንም የለም። ቁስላችንን ነው በቃ ያ ቁስል እንዳይነካብን ነው የምንፈልገው። በቃ አረ በጣም ራሳችንን ነው የምናየው። ሰዎች እኛን መቀበላቸው አለመቀበላቸው ያለውን ነገር ነው ሚዘን በጣም አይመሯችን ሚዘው። ሁለት ሬዲዮ ጣቢያ ማዳመጥ የሚችል ሰው እስታሁን አላየውም። እስቲ ማዳመጥ የምችሉ ሁለት ሬዲዮ ጣቢያ ትችላላችሁ? የሚችላለን እ ሁለት ሬዲዮ ጣቢያ እ በዚህ ምን እንትን አው ቪኦኤ በዚህ በኩል ዶቼ ቬለ የሚያዳምጣል ሁለቱንም በዚህ በግራ እንደዚህ ወይ አይቻለሁ። ልባችሁን የያዘው ነገር ህይወታችሁን ይገዛዋል። ልባችንን የያዘው ነገር ምናችንን ይገዛል? ህይወታችንን ይገዛል። እግዚአብሔር እኛ ውስጥ ያሳደረው መንፈስ ነው ልባችንን የሚገዛው ወይስ ማን ነው? አያችሁት? አንዳንድ ሰዎች እኛ ጋር ቢኖሩ ቤታችን በጣም ቦታ ምንሰጣቸው ሰዎች ከሆኑ ሰዎቹ ቢዚ ያደርጉናል። በቃ እነሱን በል እንግዲህ ተጫወት ብለናቸው ሌላ ስራ እንሰራ። ለምን? ኢንጌጅ ያደርጉናል፣ ይዙናል። እንደው ባይሄዱ ሁሉ እንፈልጋለን፣ እንጫወት እንችላለን። አንዳንድ ሰዎች ግን ራሳቸውን ሊያስተናግዱ የሚችሉ ከሆኑ ቢዚ ያደርጉንም። በሉ እንግዲህ ቡና ጠጡ፣ ሻይ ጠጡ፣ ተጫወቱ ብለን ጥለናቸው እንሄዳለን። መንፈስ ቅዱስስ እስቲ ቢዚ ያረጋችሁ መንፈስ ቅዱስ እናንተ ጋር በማደሩ እውነቱን ተናገሩ። ቢዚ አርጎኛል እኔ ጋር በመምጣቱ በጣም ቢዚ አርጎኛል በሉ እስቲ እንደውና እጃችሁን አሳዩኝ። ቢዚ ያረጋችሁ እንደው በመፈክር መልክ በጥቅስ ብቻ ነው ማቀው ምትሉ እስቲ አይዟችሁ በቃ ይቀር ግድ የለም እጃችሁን አታውጡ። ግን አስቡት ይሄንን ነገር መንፈስ ቅዱስ በውስጣችን አደረ ብለን ካልን እሱ ቢዚ ካላረገን እኛ ጋር በማደሩ እንዴት ሊሆን ይችላል? መንፈስ ቅዱስ ቢዚ አድርገን ልባችንን የያዘው አይምሯችንን የያዘው ይሄ ሲሆን ነው ህይወታችን የሚለወጠው። ልጆች አርጎ ሊያኖረን ስለመጣ ልጆች ልንሆን ስለሆነ የሚሰራው ስራ ልጆች አድርጎ እንዲያኖረን ከፈለግን ቢዚ አድርገን ልባችንን ያዝ አይምሯችንን ያዝ። ካልያዘ ምን እንሆናለን? ቢዚ ያደረገን ነገር ይዘናል። ቢዚ ያደረገን ነገር አይምሯችንን ይዘዋል። በዛ ነው የምንኖረው። እንዳየን፣ እንደሰማን፣ እንደፈራን፣ እንደመሰለን፣ እንደገመት ነው እና እነዚህ ቢዚ ያደረጉን ነገሮች የፈጠሩብን ነገርን ነው የምንኖረው። ፍርሃታችንን አላደለም ግራ መጋባታችን ይገለጣል። እግዚአብሔር ግን ቢዚ ሲያረገን ግን የሚገርም ነው። ክብር ለእግዚአብሔር ይሁን። ያያችሁት ይህንን እዚህ ላይ አቆማለሁ። ስለዚህ መንፈስ ቅዱስ እኛ ጋር የመጣው ብዙ ጊዜ መሳሳት የለብን። ብዙ ክርስቲያኖች የሚሳሳቱት መንፈስ ቅዱስን ከአገልግሎት ጋር ነው የሚያያይዙት፣ ከስጦታዎች ጋር እና ከሚሰራቸው ስራዎች ጋር ነው። ከዚህ ጋር በፍጹም የተሳሳተ አመለካከት ነው ይሄ። የመንፈስ ቅዱስ የመጀመሪያው ተልእኮ ዋናው እኛ ጋር የሚመጣው ልጆች አድርጎ ሊያኖረን ነው። ኢየሱስ ክርስቶስ ራሱ የተላከው እንዳየነው ገላትያ ምዕራፍ 4 ቁጥር 4 ላይ እንደ ልጆች እንድንሆን ነው። ኢየሱስ ልጆች የእግዚአብሔር ልጆች ሊያረገን ነው የተላከው ይላል ምዕራፍ 4 ቁጥር 4 ላይ። ይሄ ልጅነት መንፈስ መንፈስ ቅዱስኛውስ መኖሩ በውስጣችን ሪያሊቲ ሆኖ ልናስበው ይገባል። ደግምላችኋለሁ። በዚህም አንጻር የሚቸገሩት ብዙ ክርስቲያኖች የምንቸገረው ምንድን ነው? መንፈስ ቅዱስ መኖሩ ትምህርት ነው እንማራለን። መንፈስ ቅዱስ ታተምን ምናምን ጥቅስ ነው፣ የቤተ ክርስቲያን ዶክትሪን ነው የሚማሩት ሰዎች። ግን መንፈስ ቅዱስ ታተምን የልጅነት መንፈስ በውስጣችን አለ ብለን ካልን ካለ ኢንተራክት እናረጋለን ወይ ከመንፈስ ቅዱስ ጋር? ወገኖች ያለበለዚያ እኮ ራሳችን ነው የምናሳስተው። ኢንተራክት እናረጋለን ወይ ከመንፈስ ቅዱስ ጋር? ዱ ዊ ኢንተራክት ከመንፈስ ቅዱስ ጋር? ያደረው የእግዚአብሔር መንፈስ አብ አምላክ ነው እንደምንል፣ ወልድ አምላክ ነው እንደምንል፣ መንፈስ ቅዱስ አምላክ ነው እንደምንል፣ መንፈስ ቅዱስ ምንድን ነው? አምላክ ነው። መንፈስ ቅዱስኛ ጋር አለ ማለት አብ አለ ማለት ነው፣ ወልድ አለ ማለት ነው፣ መንፈስ ቅዱስ አለ ማለት ነው። ክብር ለእግዚአብሔር ይሁን። አንድ አምላክ ነው እናመልከው። አብ አንድ አምላክ ነው። አንዳንድ ሰዎች ሲጸልይ እንዴት ነው እሱ ከስላሴ ክፍል የትኛውንም ጸልየው አንዱን ቅር እንዳላሰኝ ወልድ ወደ ኢየሱስ ብቻ በጸልይ አብ ቅር ይለዋል የሚሉ ሰዎች አሉ። እና ተራ በተራ ነው ማዳርሰው እንዴት ነው ይላሉ። ግን መረዳት ያለባችሁ ወልድን የሚያከብር ማንን ያከብራል? መጽሐፍ ቅዱስ ነው ይሄን የሚናገረው። ለምን እንደሆነ ታውቃላችሁ? አብ ጋር ያለ መለኮትነት ምንም ሳይጎል ሙሉ በሙሉ ወልድ ጋር አለ። ይሄ እግዚአብሔርን ባህሪኛ ምናየው እንዴት ነው? በሰው ህል ሰውን በመንረዳበት መረዳት ነው። ከሌም መቶ አለቃ ነው፣ ከሌም መቶ አለቃ ነው፣ ከሌም መቶ አለቃ ነው። የትኛው መቶ አለቃ ነው መታዘዘው እንደሚል ነው እናስበውኛ። አይደለም አይደለም። እነዚህ መቶ አለቆች በማዕረግ ነው የተገናኙት። አምላክነት የማዕረግ ጉዳይ አይደለም። መለኮት የሚባለው ነገር እግዚአብሔርን መለኮት የሚያደርገው ነገር መለኮት የሚያደርገው ነገር አብን መለኮት ያደረገው ባህሪ ወልድም ጋር አለ። አያችሁት? አብም ጋር አለ፣ መንፈስ ቅዱስም ጋር አለ። ስለዚህ መንፈስ ቅዱስኛ ጋር አለ ማለት አብ አለ፣ ወልድ አለ፣ ማን አለ? መንፈስ ቅዱስ አለ ማለት ነው። እግዚአብሔር ይመስገን። እግዚአብሔር ኢየሱስ አማልድን ብለው የሚሉ ሰዎች እንደ ያደረውስ መንፈስ ቅዱስ ራሱ ጠቅልሎ ጓዙን መጥቶ የለ እንደኛ? እሱ እዚህ ያለ ኢየሱስ እዛ ሄዷል ብለው በቃ ጠቅላላ ያራርቁናል፣ መሰላል ይፈልጋሉ ወደ እሱ ለመሄድ። መንፈስ ቅዱስስ? መንፈስ ቅዱስ ወይ መንፈስ ቅዱስ በውስጡ የሌለው ሰው ክርስቲያን ነኝ ማለት አይችልም። መንፈስ ቅዱስ የሌለው ሰው ክርስቲያን ነኝ ማለት አይችልም። ስለዚህ ለእኛ ሞተ የምንለው ኢየሱስ፣ ለኛ ተነሳ የምንለው ኢየሱስ፣ ለኛ በሰማይ በአባቱ ቀኝ በሊቀ ካህንነት ያገለግላል የምንለው ኢየሱስ፣ ለኛ ደግሞ በመንፈስ ቅዱስ በእኛ ውስጥ ይኖራል። ክብር ለእግዚአብሔር ይሁን። እንጸልይ። አቤቱ ልዑል እግዚአብሔር እናመሰግንሃለን። ይህንን እውነት በውስጣችን ትከለው። በዚህ እውነት አሳድገን፣ በዚህ እውነት አንጸን። ህይወታችን በዚህ እውነት ላይ የተመሰረተ ይሁን። ክብር ምስጋና ላንተ ይሁን። ቀሪው ጊዜ በኃይል በስልጣን ስር ይሁንልን። በኢየሱስ ክርስቶስ ስም አሜን።